ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ የካቲት 28 2014 ዓ.ም ዝግጅታችን ጀመረ። ባለፈው ሳምንት የህዳሴ ግድብ ሰራተኞችን ጥሎ ወደ ግድቡ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስና በእጀባ ላይ የነበሩ የጸጥታ ሰራተኞች ላይ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች መገደላቸው ተገለጸ።
ከበርቆ መብል ነበሩ ከተምጣጥ ተኩል ጀምሮ እስከ አሁን 11 ተኩል ድረስ በነጋታው ጋር ሲከመጣም በኋላ ቀብር ፈጽመናል። 15 ሰው ነው የሞተው።
የሰማችሁት ከጥቃቱ ማምለጣቸውን የተናገሩ አንድ የከባድ መኪና አሽከርካሪ ናቸው። ዝርዝሩ በአብይ ርዕሳችን ይቀርባል። በምስራቅ ወለጋ በደረሰ ጥቃት ሰዎች መገደላቸውንና ንብረት መውደሙን ነዋሪዎች ገልጸዋል። በዚህ ዙሪያም ዘገባ ይኖረናል። በዩክሬን እየደረሰ ባለው ጥቃት የስደተኞች ቁጥር እያሻቀበ መሄዱንም እንመለከታለን። እነዚህና ሌሎች ጥንቅሮች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስምንሽ ቆየነኝ። ኤልያስ አስማረ በቅንብሩ አብሮናል። በምስልና ድምጽ ቅንብር አሸናፊ ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ። እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ባለፈው ቅዳሜ የካቲት 26 2014 ዓ.ም በፖሊስ ቁጥጥር ስር የዋሉት የባልደራስ እውነተኛ ዲሞክራሲ ፓርቲ አባላት ዛሬ ፍርድ ቤት ቀረቡ። ፖሊስ በቁጥጥር ስር ያዋላቸው 33 የፓርቲው አባላት የካቲት 23 በተከበረው ያድዋና በየካቲት 26ቱ የካራማራ ድል በዓላት ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል እንደተጠረጠራቸው ለፍርድ ቤት ማሳወቁን የታሳሪዎቹ ጠበቃ ገልጠዋል። በጉዳዩ ላይ የፖሊስን ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለዝርዝሩ ኬኔዲ አባተ።
ፖሊስ በቁጥጥር ስር ያዋላቸው 33 የፓርቲው አባላት ፍርድ ቤት የቀረቡት በሁለት ቡድን ተከፍለው ሲሆን ጉዳያቸውም በአዲስ አበባ በሚገኙ ሁለት የተለያዩ ፍርድ ቤቶች በመታየት ላይ እንደሆነ ፓርቲው ጠቁሟል። ከነዚህም 31ዱ እስረኞች በቀረቡበት ፍርድ ቤት የተገኙት የታሳሪዎቹ ጠበቃ ቤተ ማርያም አለማየሁ ስለዛሬው የፍርድ ቤት ውሎ እንዲያብራርተዋል።
31ዱ በለታ ፖሊስ መምሪያ ስር በሚገኘው ነው ታስረው የሚገኘው። አዲስ አበባ ፖሊስ የልደታ ፖሊስ መምሪያ ነው የሚባለው። ዛሬ ጠዋት ቀርቦ ነበረ 31ዱ ቀርቦ ፖሊስ የጠየቀው ነገር ምንድን ነው? በየካቲት 23 እና በየካቲት 26 በነበረው ድል በዓል አከባበር ላይ ሁከትና ብጥብጥ ለማስነሳት ሞክረዋል በሚል ነው ለችሎቱ ያቀረበው። በኋላ በዛ ክርክር ከተደረገ በኋላ በግራ ቀኝ መካከል በመጨረሻ ችሎቱ 14 ቀን የተጠየቀ ቢሆንም ለዚህ 4 ቀን በቂ ነው በሚል ለመጋቢታችን እሺ 14 ዓ.ም ተለዋጭ ቀጠሮ ሰጥቶ ተለያይተናል።
ከ33ቱ የባልደራስ አባላት መካከል ጊዮርጊስ አካባቢ ወዳለው የአዲስ አበባ ፖሊስ ኮሚሽን የተወሰዱት ቢኒያም ታደሰና ሳሙኤል ዲሚትሪ ደግሞ አራዳ የመጀመሪያ ደረጃ ፍርድ ቤት መቅረባቸው ተገልጿል። ሁለቱ ግለሰቦች ከሌሎች 13 የአዲስ አበባ ወጣቶች ጋር ተደምረው ደረጀ ይበይን በሚል የክስ መዝገብ ችሎት ፊት መቅረባቸውን ባልደራስ ባወጣው መግለጫ አስታውቋል። በዚህ ጉዳይ ላይ የአዲስ አበባ ፖሊስን አስተያየት ለማግኘት ያደረኩት ሙከራ ሊሳካልኝ አልቻለም። የኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል የባልደራስ አባላት በፖሊስ በተያዙበት ቀን የካቲት 26 ባወጣው መግለጫ አንዳንድ ሲል የገለጻቸው የፖለቲካ ፓርቲዎች፣ ቡድኖችና ግለሰቦች በአድዋ ድል በዓልና የካራማራ ድል በዓል ላይ በመገኘት በሀገራችን ብሔር ብሔረሰቦችና በህዝብ መካከል ግጭት ለመቀስቀስ ሞክረዋል ያለ ሲሆን የጋራ ግብረ ኃይሉ ህጋዊ እርምጃ እንደሚወስድም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዩናይትድ ስቴትስ ጠቅላላ መጠኑ 250 ሜትሪክ ቶን የሚሆን ሰብአዊ አቅርቦት ለዓለም አቀፉ የስደተኞች ድርጅት IOM ኢትዮጵያ ጽህፈት ቤትና ለኢትዮጵያ አደጋ ስጋት አስተዳደር ኮሚሽን ልትለግስ መሆኑ ተዘገበ። የርዳታ አቅርቦቱ ዩናይትድ ስቴትስ በአማራና አፋር ክልሎች በቀጠለው ግጭት ለተጎዱ በ10 ሺዎች ለሚቆጠሩ ኢትዮጵያውያን አስቸኳይ ድጋፍ የምታደርገው ጥረት አካል መሆኑን ከአዲስ አበባው ዩናይትድ ስቴትስ ኤምባሲ ይፋ የተደረገው ዘገባ አመልክቷል። አምባሳደር ትሬሲ ጃኮብሰን ያደጋ ጊዜ አቅርቦቱን ለIOM የኢትዮጵያ ቢሮ ተጠባባቂ ኃላፊ ሚስተር ጃን ጃኦና ለኢትዮጵያ ያደጋ ስጋት አስተዳደር ኮሚሽን ምክትል ኮሚሽነር ነሲቡ ሁሴን ከነገ በስቲያ ረቡዕ በሚከናወን የርክክብ ስነ ስርዓት እንደሚያስረክቡም ታውቋል። የሩሲያ ኃይሎች በዛሬው ዕለት ደቡባዊና ሰሜናዊ የዩክሬን ከተሞችን በቦምብ መደብደባቸው ተገለጠ። በኃይል ወደ ኪየቭ ለመግባት ሳይቀዱ እንዳልቀሩ የዩክሬን ወታደራዊ ባለስልጣናት እየተናገሩ ነው። የዩክሬን የጦር ኃይሎች ጠቅላይ ኤታማዦር ሹም ሲናገሩ የሩሲያ ኃይሎች ትኩረት ኪየቭን፣ ካርኪቭን፣ ቸርንሂቭን፣ ሱሚንና ሚኮላይቭን መክበብ ነው ብለዋል። ይህ በእንዲህ እንዳለ በዛሬው ዕለት የወጣ አንድ መግለጫ ሩሲያን ሲቪሎች ላይ የአየር ድብደባ በመፈጸምና በያዘቻቸው አካባቢዎችም ሰብአዊ ቀውስ በመፍጠር ዓለም አቀፍ የሰብአዊ ሕጎችን ጥሳለች ሲል ከሷል። በሌላ የዩክሬን ዜና ዓለም አቀፉ የስደተኞች ድርጅት IOM መንግስታት ከዩክሬን ግጭት ሸሽተው ወደ ጎረቤት ሀገሮች የሚያመሩ የሶስተኛ ሀገር ዜጎችን ከማግለል እንዲቆጠቡ ሲል አሳስቧል። የሊሳ ሽላይንን ዘገባ ሀብታሙ ስዩም እንደሚከተለው ያሰማናል።
በተባበሩት መንግስታት የቅርብ ጊዜ ቁጥር መሰረት ወደ 1.4 ሚሊዮን ዩክሬናውያን ስደተኞች በፖላንድ፣ ሞልዶቫ፣ ሃንጋሪና ሌሎች አውሮፓ ሀገራት ደርሰዋል። ከነዚህ መካከል 78800 ያክሉ ከሶስተኛ ሀገራት የመጡ ሩሲያ ዩክሬንን በወረረችበት ወቅት ሰራተኞችና ተማሪዎች የነበሩ ናቸው። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ፖል ዲለን እነዚህ የሌሎች ሀገራት ዜጎች ከግጭቱ ለማምለጥ ሲሞክሩ መድሎ እየደረሰባቸው እንደሆነ አስታውቀዋል።
የእነዚህ ሰዎች እንግልት በእርግጥም በእጅጉ ያሳስበናል። በጉዟቸው ወቅት በዩክሬን ድንበር በኩልም ሆነ እና በሌሎች አገራት ድንበሮች ውስጥ በእነኚህ ስደተኞች ላይ ያነጣጠሩ መድሎዎች፣ የጭካኔ ተግባራትና የሌሎች አገራት ዜጎችን ጠልነት መከሰቱን የሚያሳዩ የተጣሩ መረጃዎች ደርሰውናል።
ዲለን IOM ክሶቹን በተመለከተ ከዩክሬንና ሌሎች ሀገራት ባለስልጣናት ጋር መነጋገሩን አስታውቋል። መንግስታት መድሎ የአካል ጥቃትና ሌሎች ጥፋቶችን እንዲመረምሩም ጥሪ አቅርቧል። ከዚህ በተጨማሪ ሀገራት የሌሎች ሀገራት ዜጎችን ጨምሮ ከዚህ ግጭት ለሚሸሹ ሰዎች ሰብአዊ እንክብካቤ ማድረግን፣ ወደ ግዛታቸው እንዲገቡ መፍቀድንና መጠበቅን እንዲያረጋግጡ ጥሪ አቅርቧል። ዲለን ዩክሬንን ለቀው የወጡት ስደተኞች ከ138 ሀገራት የመጡ መሆናቸውን አንስተው ለችግሩ ልባት መስጠት የተቋሙ የቀጣይ ሳምንታት ስራ መሆኑን ተናግረዋል። የተባበሩት መንግስታት ድርጅት ዩክሬን ከሌሎች ሀገራት በመተዋሰንባቸው ድንበሮች ዙሪያ ያሉ የአስፈላጊ ድጋፍ ጥሪዎችን በፍጥነት ለመመለስ 350 ሚሊዮን ዶላር እንደሚያስፈልገው አስታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሩሲያ ወረራ ከተጀመረ አንስቶ ከ1 ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች መሰደዳቸው ተዘገበ። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረውን የከፍተኛ የስደተኞች ቀውስ እንድታስተናግድ ማድረጉም ተመልክቷል። ወረራው ከተጀመረ አንስቶ ከ1 ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም ሀገር ትልቁ አሃዝ መሆኑን የተነገረው ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። እስካሁን ድረስ ድንበር አቋርጦ የሚመጡትን እነኚህን ሁሉ ስፍር ቁጥር የሌላቸው ስደተኞች ፖላንድ ማስተናገድ መቻሏ አስደናቂ ሆኗል ተብሏል። ይሁን እንጂ በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባለበት ሁኔታ በዚህ እስከ መቼ ድረስ ትቀጥል ይሆን የሚለውም አሳሳቢ እየሆነ ነው። አድማጮች፣ የዚህ ዘገባ ሙሉ ዝርዝር በመጽሔት ክፍለ ጊዜ ይቀርባል። የደቡብ ኮሪያ ምርጫና ያልተወደዱ እጩዎቿ። ደቡብ ኮሪያውያን ከነገ በስቲያ ረቡዕ አዲሱን ፕሬዝዳንታቸውን ለሚመርጡበት ምርጫ የተካሄደው ከፍተኛ የሙስና ውንጀላና መረር ያለ የእርስ በርስ ስም መጠፋፋት የተስተዋለበት የምረጡኝ ዘመቻ ተጠናቀቀ። ደቡብ ኮሪያ ከፍተኛ ቁጥር ያለው የወጣቶች ሥራ አጥነት፣ ጣሪያ የነካ የቤት ዋጋ፣ የኮሮና ቫይረስ ወረርሽኝ ያስከተለው የምጣኔ ሀብት መዳከምን ጨምሮ አስቸኳይ ትኩረት የሚሹ ችግሮች እጥረት የለባትም ነው የተባለው። ይሁንና ለመራጩ ሕዝብ አንገብጋቢ ናቸው በተባሉት በእነኚህ ርዕሰ ጉዳዮች ዙሪያ የነበሩ ክርክሮች በሁለቱ እጩዎች መካከል በታዩትና አንዱ ሌላውን ባጠለሹባቸው ታዛቢዎች ከዚህ በፊት ታይተውና ተሰምተው የማያውቁ ባሏቸው የበረቱ የእርስ በርሱ ውንጀላዎች ተውጠዋል። የቅድመ ምርጫ ትንበያዎች እንዳሳዩት ከዲሞክራሲ አራማጆች ወገን እጩ ሆነው የቀረቡት የቀድሞ አገረ ገዢ ሊዤ ሙያንግና ከወግ አጥባቂ ወገን የሆኑት ተቀናቃኛቸው የቀድሞ አቃቤ ሕግ ዩን ሱክ ዩል ከፍተኛ ትንቅንቅ በታየበት ምርጫ ተፎካካሪያቸውን በመምራት ላይ ናቸው። የፖለቲካ ተንታኝና ደራሲዋ ኪም ማንሃ እንዳሉት ካሁን ቀደም ከተለመደው እና እጩዎች በነገሮች ላይ ባሏቸው የአመለካከት አሊያም የዓላማ ልዩነቶች ላይ ይደረጉ ከነበሩ ፊልሚያዎች ይልቅ የአሁኖቹ በግለሰቦች ላይ የተነጣጠሩ የማጥቂያ ስልቶች የበረከቱበት ነበር ብለዋል። በዚህም የተነሳ በአገሪቱ የምርጫ ዘመቻዎች ታሪክ ከመቼውም የከፋ ዘመቻ ተብሏል። ሁለቱም እጩዎች በእጅጉ የማይወደዱ መሆናቸውን ያመለከቱ የምራጭ አስተያየት ግምገማዎችን መሰረት ያደረጉ በርካታ የአገሪቱ መገናኛ ብዙሃን ምርጫውን የማይወደዱ እጩዎች ምርጫ ብለውታል። ይሁንና ከዋናው የምርጫ ቀን አስቀድሞ በሚደረጉ ምርጫዎች በድምጽ መስጫ ጣቢያዎች የታዩት ድምጻቸውን ለመስጠት የወጡ ሰዎች ለሰዓታት ተራቸውን ሲጠባበቁ የታዩባቸው ረጃጅም ሰልፎች ሁኔታው በመራጭ ተሳትፎ ላይ ተጽዕኖ ያለማድረጉን አመላክተዋል። በዚህ ምርጫ በመራጮች ዘንድ ተቀባይነት ያገኘው አስተሳሰብ ሌላኛው እጩ እንዳያሸንፍ ለማድረግ ወጥቶ ድምጽ መስጠት የሚለው ነው ሲሉ ዲሞክራሲ ሰዎች እርስ በርስ ባለመዋደዳቸው ድምጽ የሚሰጡበት የተባለው መጽሐፍ ደራሲና ተንታኛዋ ኪም አስረድተዋል። ሩሲያ በአንድ ቀን 5000 የተቃውሞ ሰልፈኞችን አሰረች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ የሚያደርጉትን ጥቃት በመቃወም ትላንት እሁድ በበርካታ ከተሞች አደባባይ ከወጡ ሩሲያውያን ውስጥ ከ5000 በላይ የሚሆኑትን በቁጥጥር ስር በመዋል ክሬምሊን በዩክሬን ወታደራዊ ዘመቻ ላይ የሚሰነዘሩ ማናቸውም አይነት ተቃውሞዎችን ለመቆጣጠር የሚወስደውን እርምጃ አጠናክሯል። በተቃውሞው ወቅት የሚፈጸሙ ስርዓቶችን የሚከታተለው ኦቪዲ ኢንፎ የተባለውና በሰብአዊ ጉዳዮች ላይ ትኩረት ያደረጉ ዘገባዎችን የሚያቀርበው የሩሲያ ገለልተኛ የሚዲያ ፕሮጀክት እንዳስታወቀው በትላንትናው ዕለት በ60 የተለያዩ ከተሞች ውስጥ በተደረጉ የተቃውሞ ሰልፎች ከተሳተፉት ውስጥ ቁጥራቸው 5016 የሚደርሱ የተቃውሞ ሰልፈኞችን ፖሊስ በቁጥጥር ስር አውሏል። በቡድኑ ዘገባ መሰረትም ከዚህ ውስጥ 2394 የታሰሩት ሞስኮ ውስጥ ሲሆን በቅዱስ ፒተርስበርግም 1253 ሰዎች ታስረዋል። የሐዝ በዚያች ሀገር በአንድ ቀን ውስጥ በተፈጸሙ ስርዓቶች ደረጃ ታይቶ የማይታወቅና ባለፈው ዓመት የተቃዋሚ መሪው አሌክሲ ናቫሊ በታሰረበት ወቅት በሀገሪቱ በተቀሰቀሰው የተቃውሞ ማዕበል ወቅት ከተፈጸሙ ስርዓቶችም በእጅጉ የላቀ መሆኑ ተዘግቧል። በተለያዩ ግዛቶች ውስጥ በሚገኙ ትናንሽ ከተሞች ውስጥም ተቃውሞ ሰልፎች ተካሂደዋል። በተያያዘ ሌላ ዜና የተቃዋሚው መሪው ናቫልኒ ከእስር ቤት ክፍሉ ሆኖ ባሰማው ጥሪ ሩሲያውያንን ጦርነቱን እንዲቃወሙ ጠይቋል። በርካታ የመብት ሙግት አራማጆችና አንቂዎች በስርዓት እርምጃዎች ወቅት በፖሊስ የተፈጸሙ የኃይል እርምጃዎችን የሚያሳዩ የቪዲዮ ምስሎችን በማህበራዊ መገናኛዎች ላይ አሰራጭተዋል። ፖሊሶች የኤሌክትሪክ ንዝረት የሚፈጥሩ መሳሪያዎችንም በሰልፈኞች ላይ ተጠቅመዋል ሲል ኦቪዲ ኢንፎ ዘግቧል። የተቃውሞ አድራጊዎች የእስር ቅጣት እንደሚጠብቃቸው የሚጠቁሙ ባለስልጣናት ማስጠንቀቂያዎች ቢሰሙም የጸረ ጦርነት ተቃውሞዎች ግን አልተቋረጡም። በክሬምሊን ላይ የሚሰነዘሩ ትችቶችን ለማፈን የተደረገ ነው በተባለ እርምጃ የሩሲያ ጦር ኃይሎችን የተመለከተ የሐሰት ዘገባ ያለውን ማሰራጨት እስከ 15 ዓመት የሚደርስ እስራት የሚያስቀጣ ሕግ ፑቲን ባለፈው አርብ ፈርመው አጽድቀዋል። በዩክሬን ጦርነቱ ቢቀጣጠልም ማክሮን ፑቲን ላይ እስካሁን በር አልዘጉም። ሩሲያ ዩክሬንን ከወረረች ወዲህ አብዛኛው ዓለም ፕሬዝዳንት ቭላድሚር ፑቲንን እያራቃቸው ቢሆንም ከዓለም መሪዎች አንዱ ግን በተለይ ይህን አላደረጉም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከፕሬዝዳንት ፑቲን ጋር ሊነጋገሩ የሚችሉበት የግንኙነት መስመር ክፍት አድርገዋል። ጦርነቱን ለመከላከል ያደረጉት ዲፕሎማሲያዊ ጥረት አልተሳካም። ይሁን እንጂ ማክሮን ተስፋ አልቆረጡም። በአውሮፓውያኑ የቀን አቆጣጠር ባለፈው የካቲት 24 የሩሲያ ኃይሎች ዩክሬንን ካጠቁ ወዲህ ብቻ ሁለቱ መሪዎች 4 ጊዜ በስልክ ተነጋግረዋል። የቅርብ ጊዜ የስልክ ጥሪያቸውም ትላንት እሁድ ያደረጉት ነው። ንግግራቸውም በዩክሬን የኒውክሌር ጣቢያዎች ደህንነት ላይ ያተኮረ ነበር። ሆኖም በዩክሬን ለሚደርሰው የሰዎች ሞትና ውድመት ብሎም ጦርነቱ በአውሮፓ ላይ በሚያስከትለው መጠነ ሰፊ መዘዝ ተጠያቂው ፑቲን ብቻ መሆናቸውን ማክሮን ገና ከጅምሩ ግልጽ አድርገውላቸዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ነው።
አሉላን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት የካቲት 28 2014 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕሳችን እንለፍ። ባለፈው ሳምንት የህዳሴ ግድብ ሰራተኞችን ጭኖ ወደ ግድቡ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስና በእጀባ ላይ በነበሩ የጸጥታ ኃይሎች ላይ በታጣቂዎች ተፈጸመ በተባለ ጥቃት 15 ሰዎች መገደላቸውን ከጥቃቱ የተረፉ መሆናቸውን የተናገሩ ሰዎች ለአሜሪካ ድምጽ ገለጹ። ጥቃቱ የደረሰው የካቲት 23 2014 ዓመተ ምህረት መሆኑንና ቦታውም ጉባ ወረዳ አይሲድ ንጹህ ቀበሌ አፍሪካ እርሻ ልማት ተብሎ በሚጠራው አካባቢ እንደሆነ ከጥቃት የተረፉት አስረድተዋል። አስቴር ምስጋናው ዝርዝር አላት።
ስሙ እንዲጠቀስ ያልፈለገ አንድ የከባድ መኪና አሽከርካሪ ለአሜሪካ ድምጽ እንደገለጸው በቤንሻንጉል ጉሙዝ ክልል ከማምቡክ ወደ ጉባ ወረዳ በመጓዝ ላይ እንዳሉ አይሲድ አካባቢ እየተቃረቡ ባሉበት ሰዓት አፍሪካ እርሻ ልማት በተባለ ቦታ ጥቃት እንደተከፈተባቸው ይናገራል። በጥቃቱ 15 የሚሆኑ ሰዎች መሞታቸውንና ቁጥራቸውን ያላወቃቸው የጸጥታ ኃይሎች መቁሰላቸውን ተናግሯል።
ከበርቶ ነበር ነበር ከተምሳት ተኩል ጀመረስ ከአሉስ 11 ተኩል ድረስ በነጋታው ጋዜጥ ከመጣን በኋላ ቀብር ፈጽመናል። 15 ሰው ነው የሞተው።
15 ምን ሲቪል ናቸው? ጸጥታ ካለ
13 ሚሊታሪ ናቸው። 12 ከመከላከያ አንድ ከክልል ልዩ ኃይል አማራ ክልል አንድ የግል ትራከር ሹፌር ከሲቪል እና አሁንም አንድ ተሳፋሪ ወረዳ መምህር ሁለት ሲቪል ማለት ነው። ተሳሪ እና 13 ሚሊታሪ 15 ሰው ነው።
ሌላው በቦታው እንደነበር የሚናገረው ስሙን ለመጥቀስ ፈቃደኛ ያልሆነው የግድቡ ሰራተኛ የነበረውን ሁኔታ ሲገልጽ
ምድረሳ ግራቸው እያጀሙን እያለ ነበር መከላከያ ሰራዊት በመጨረሻ ላይ በጠሙ። እኛም ወርደን ተሳፋሪም ሌላ ሲሚንቶ ጫንን ቴሮ ጫንን መኪና ግቡ መኪና ነበሩ መስከርተር ምስግ ያዝነ በጠሙ። ዝሮ ዝሮ አምስት ጉዳይ ለዘጠኝ ጀምሮ እስከ 11 ድረስ ውጊያ ነበረ። በመጨረሻ ላይ መሳሪያም ብዳም ሰውም መከላከያም ገለዋል። እንደዛ ሆኖ እነሱ ሰሱ እነዛ ነው ያደር ነው ከባድ መሳሪያም ተወስተዋል። ዝሮ ዝሮ እኛም ተሯሩጠን አመለጥን። እነዛ ሆኖ አላሳ እንግዲህ ማዳሚያለም ተቀጣን ሰለ
ከየት ተነስተችሁ ነበር እየመጣችሁ የነበረው?
እና ከግልገል
ከግልገል በለስ ወዴት ይሄዳችሁ?
ወደ ማንኩሽና ወደ ግድቡ።
ወደ ግድቡ እና የት ቦታ ላይ ነበር ይሄ ተከሰተው?
አፍሪካ እርሻ ልማት አይሲሊንደርስ 20 ኪሎ ሜትር ማን ይክቱ ጋር
እና ማን ናቸው ይሄን ጥቃት ያደረሱት?
ምንም ማይታወቅ ናቸው ነው እኛ ሲተኮስበት ይገጥሙን ነው እንጂ ነው ነገሩ። ግን ከባድ መሳሪያ መለቸው ነው ይዘው የሄዱት ነው ይዘዋል። ከባድ ነበር ነው።
ምንድነው ይዘው የሄዱት?
ፓትሮልም ምናምን ጉስታ ይዘዋል መሳሪያም ይዘዋል።
ስንት ሰው ሞተ?
15 ነው። ሰላማዊ ዜጋ፣ አንድ መምህር፣ አንድ ሹፌር፣ አንድ ረዳት ነው ይዘው።
አሁን አካባቢው ያለው ሁኔታ ምን ይመስላል?
አካባቢው ሁኔታው እንግዲህ ያስጠላል። እንግዲህ ያለው ነገር መንግስት ብትመጡ እንታይ ያለው
ሁሉም የዓይን እማኞች ጥቃቱ ከተፈጸመበት የካቲት 23 2014 ዓመተ ምህረት ጀምሮ ሌሊቱን በሙሉ ጫካ ውስጥ እንዳደሩና በማግስቱ ተጨማሪ የመንግስት አጣቂዎች በቦታው በመድረሳቸው ወደ አካባቢያቸው መመለሳቸውን ተናግረዋል።
እዛን ቀን እዛ ቦታ ላይ ነው ያደርነው። መንቀሳቀስ አልቻልንም። ያለው የቀረው የመከላከያ ኃይል ቦታውን ይዞ ለጥቃት እንዳይደርስ መንግስት ይህን ነገር ቢያስተካክል ነው እርምጃ ቢወስድ ምናልባት እንቅስቃሴዎች እንዲሆን ለተወሰነ ጊዜ ታግደው መኪና እንቅስቃሴ የሽፍታዎቹ መንገድ የሚጠጋበት ምንትንጋ ቢኖር የሚልምታ ለምክለዚ የሆነ ጊዜ ተሰጥቶት የሆነ እንትን እንቅስቃሴ ሆ ለአንድ ሳምንትም ወር ለአንድ ወር እንደ ጋፕ ተፈጥሮ የማጽዳት ስራ ቢሰራ ደስ ይለናል። እኛ ስሜት ያለው ነው።
የግድቡ ሰራተኛ መሆናቸውን የገለጹልኝ ሶስተኛው አስተያየት ሰጪ መንገዱ አሁንም ልዩ ትኩረት ያስፈልገዋል ሲሉ ስጋታቸውን ገልጸዋል።
ግድቡ ከአርባ ኪሎ ሜትር በኋላ ይዞ በቃ ጫካ ላይ ነው ማለት ሰራተኛው ሊቦጦ ፈቃድ ለመውጣትና ከፍቃድ የሚመለስ እና የግድቡ ግዳይ ጉዳት የሚያመላልሱ መኪኖች ሾፌሮች ላይ ነው። እንግዲህ መንግስቱ ደግሞ እንደምን በቃ በችልተኝ ግንኙነት እንዴት እንደሚያየው ጸጉራ በሚያደርግ ነገር ነው ማለት ሽፍታ እንደዚህ እያለ እያለ እየተባለ የሚሰናሱ እንግዲህ መኪና ይዘው ሄደዋል። ከባድ መሳሪያ ብሽቃ ምናምን ይዘው ሄደዋል። ማርከው ይዞ እስከመሄድ ድረስ እንዲህ እስከማለት ድረስ አሁን ይህ በጣም ከባድ ነገር ነው። በጣም የዛተ መንግስት ላይ አሁን መሳሪያ የጫካ ሽፍታ ማርኮ የሚሄድ ከሆነ መኪና ማርኮ የሚሄድ ከሆነ በጣም ከባድ ነው። እንደምን ዝም ብለው እንደሚያዩትና ለምን እንደዚህ እንደሚሆንም ያ አላውቀውም።
በጉዳዩ ዙሪያ የቤኒሻንጉል ጉምዝ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ መለስ በየነን በስልክ አግኝተናቸው የድርጅት ስብሰባ ላይ በመሆናቸው ምንም ነገር መናገር እንደማይፈልጉ ገልጸውልናል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድ የኦሮሞ ነጻነት ግንባር ወይም ኦነግ ሊቀመንበር አቶ ዳዊት ኢብሳ ከቤት ውስጥ እስር ነጻ እንዲለቀቁ ለፌዴራል ፖሊስ ኮሚሽንና ለብሔራዊ መረጃ ደህንነት አገልግሎት ደብዳቤ መጻፉን ፓርቲው አዝንቋል። የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ምርጫ ቦርድ ለመንግስት ጸጥታ አካል ደብዳቤ መጻፉ አንድ እርምጃ ነው ብለውታል። አቶ ዳውድ ኢብሳ ለ11 ወራት የመንቀሳቀስ መብታቸው ተገድቦ በቤት ውስጥ መቆየታቸው ከህግ አግባብ ውጪ ነው ሲል የምርጫ ቦርድ ባለፈው ሳምንት ለመንግስት ጸጥታ ኃይሎች በጻፈው ደብዳቤ አስታውቋል። ፀሐይ ዳምጠው ተጨማሪ አላት።
የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የመንቀሳቀስ መብታቸው ተገድቦ የመገናኛ መሳሪያዎች ተከልክለው የቤት ውስጥ እስረኛ ሆነው ለ11 ወራት መቆየታቸውን ፓርቲው ገልጿል። አቶ ለሚገመቹ የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ ናቸው። አቶ ዳውድ ከቤታቸው እንዳይወጡ በመንግስት የጸጥታ ኃይሎች መከልከላቸውን ተናግረዋል።
ከመጋቢት 24 2013 ጀምሮ የድርጅታችን ሊቀመንበር የሆኑት አቶ ዳውድ ኢብሳ ቤታቸው በቁም እስር ነው የሚገኙት። ለሰብአዊ መብት ተቋማት እንደዚሁም ለኢትዮጵያ ብሔራዊ ምርጫ ቦርድ በማግስቱ ስናስረዳ በደብዳቤ ባገኘነው መድረኮች ሁሉ እየገለጽን ነው የነበረው ማለት ነው። እሳቸውም ቤት ውስጥ ከታሰሩበት ወዲህ ቤታቸው ተሰብሮ የነበረውን የእጅ ስልክ እንደዚሁም ኮምፒውተሮች የተለያየ በቅጡ ሳይመዘገብ እንደ በጸጥታ አካላቱ እንደተወሰደ ከዛ የወጡ የድርጅቱ አባላት ወደ ሌላ ቦታ ተወስዶ ከታሰሩ ከነሱ ሰምተን በማግስቱ በመጋቢት 24 ማለት ነው በተለያየ ተቋማት አሁን ከላይ በጠራዋቸው ተቋማት በደብዳቤ አሳውቀናል ማለት ነው።
የኢትዮጵያ ምርጫ ቦርድ የካቲት 25 2014 በጻፈው ደብዳቤ ለፌደራል ፖሊስ ኮሚሽንና ለኢትዮጵያ ደህንነት መረብ አገልግሎት ኤጀንሲ እንደገለጸው የፓርቲው ሊቀመንበር ከመጋቢት 24 2013 ዓመተ ምህረት ጀምሮ የመንቀሳቀስ መብታቸው መገደቡ የህግ አግባብነት የለውም በማለት አስፍረዋል። እናም ሊቀመንበሩን በተመለከተ የፌደራል መንግስት የጸጥታ ዘርፍ በዚህ ጉዳይ ዙሪያ መልስ እንዲሰጥና ገደቡ ከአቶ ዳውድ ኢብሳ እንዲነሳ ሲል ማሳሰቡ ይታወሳል። አቶ ለሚገመቹ አክለውም የኢትዮጵያ ምርጫ ቦርድ ደብዳቤ መጻፉ አንድ እርምጃ ነው ሲሉም ገልጸዋል።
የተወሰደ እርምጃ ምንም እንኳን ቢዘገይ የተወሰደው ደብዳቤ በተጠየቁ ተቋማትም ሆነ በይፋ ይፋ በተደረገው ደብዳቤው አንዳንድ መልካም አጋጣሚ እናያለን። እንደዚሁም ቦርዱ አጣይ የዚህ ሂደት ውጤቱ ምን ላይ እንደሆነ ለአገልግሎት ህዝቦች እንደዚሁም ለዓለም አቀፍ ተቋማት እና ማህበረሰብ እንደሚያሳውቁ ተፋርገን እንጠብቃለን ማለት ነው።
ምርጫ ቦርድ ሊቀመንበሩን በተመለከተ የጻፈው ደብዳቤ ላይ ከኢትዮጵያ ምርጫ ቦርድ፣ ከፌደራል ፖሊስ ኮሚሽንና ከኢትዮጵያ ሰብአዊ መብቶች ኮሚሽን መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
Thank ተከታዩ ዘገባችን ወደ ምዕራብ ኦሮሚያ ይወስደናል። በምስራቅ ወለጋ ዞን ስሬ ወረዳ ነዋሪዎች የኢትዮጵያ መንግስት በአሸባሪነት በፈረጀውና ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች የሚደርስባቸው ጥቃት መጨመሩን፣ ሰዎች መገደላቸውን፣ ንብረት መውደሙንና የተፈናቀሉ ሰዎችም ችግር ላይ መሆናቸውን ገለጹ። በተያያዘ ዜና ከሆሩ ጉድሩ ወለጋ አምሩ ወረዳ ሀረር ጃርሶ በሚባል ስፍራ ባለፈው ጥር ወር መጨረሻ ላይ ከህብረተሰቡ መካከል የጦር መሳሪያ የታጠቁ የአማራ ተወላጆች 8 ሰዎችን ገድለውብናል፣ ንብረታችንንም አቃጥለውብናል ሲሉ ለአሜሪካ ድምጽ ገልጸዋል። የፌደራል መንግስት ኮሙኒኬሽን አገልግሎት ሚኒስተር ዴኤታ አቶ ከበደ ደሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች ብሔር ተወላጆች ላይ ጥቃት በመፈጸም የግጭቱን የብሔር መልክ ማስያዝ ይፈልጋሉ ሲሉ ምላሽ ሰጥተውናል። ጉዳዩን የተከታተለው ናኮር መልካ ተከታዩ ልኳል።
በምስራቅ ወለጋ ዞን ስቡ ስሬ ወረዳ ወሊገልቴ ቀበሌ ሮብ የካቲት 23 2014 ዓ.ም ሁለት ሰዎች መንግስት ሸኔ በሚላቸውና ራሳቸውን የኦሮሞ ነጻነት ጦር በሚሉ ታጣቂዎች መገደላቸውን ነዋሪዎች ተናግረዋል። አቶ መሰለ ኃይሉ የተባሉ ግለሰብ ስለዚህ ሁኔታ ሲያብራሩ
ወሊገልቴ ይባላል። ዲኒ ጎልባት ይባላል ቦታው። የሆነ ሸኔ ይባላሉ። ተነጥሎ ሲሄድ ያሁን ተትናንት ወዲያ ሁለት ሰዎች ሞቱ። የኛው ጎረቤቴ ማለት ነው። ገደሏቸው እዛ።
አቶ መሰለ ከዚህ ቀደምም ጥር 25 በሸማቂ ቡድኑ ከተገደሉ ሰዎች መካከል ዘመዶቻቸው እንደሚገኙ ተናግረዋል።
በእርግጫ በዱላ እየመቱ ሰብስበው በማሳሪያ እያስፈራሩ ቤት ውስጥ ከተቱን። ቤት ውስጥ ተከተቱን ወዲያ ሳለቀቁብና 24 ከሆነ ደግሞ 5 ሰዓት ነው። አሁንም 25 ቀን ነው። በቃ 12 ሰው እዛው ቀረ። እንዳለ ወገናችን እዛው ቀረ። እኛንም ተሳት እየተሯሯን ወጣን። ተሳት ውስጥ ማለት ነው። የእኔ ወንድሜ ልጅ ሁለት አጎቴ አንድ ነው ልጄ ወጥቶልኛል።
ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብ በዚህ ወቅት የተገደሉ ሰዎች ቁጥር ከ20 እንደሚበልጥ ገልጸዋል።
ያው መነሻ የሆነው ሸኔት ይባላል። ያው በፊት አይዟችሁ ምንድነው እያሉ እየመከሩን በኋላ ቤት እየተነሱ ሰውን መደብደብ፣ መቀጥቀጥ እየዞሩ በጭ በየቤቱ ማለት ነው። ከዛም በኋላ እንደና ሰው ሊሰበስብ ሲወጣ መጣ ከሰውለት ከብት መሸጥም አችልም መሸጥም አችልም ራቦት መውጣ እያሉ ማሳደድ ያዙ። መጨረሻ ላይ ደግሞ ያው ሳይታሰብ አንድ ቀን ወደ ኦሊዘንሲ ቀበሌ ጎልባ የምትባል ልዩ ቦታ ማለት ጎልባ ሳይታሰብ አንድ ቀን ወደ 24 ሰው በሳት አጣጠሙ።
በዚህም ምክንያት እርሳቸውና ከ30 በላይ የሚሆኑ ሰዎች ስሬ ወደሚባለው የወረዳው ከተማ ገብተው ቤት ተከራይተውና በመስጂድና ቤተ ክርስቲያን ውስጥ ተጠልለው የኖሩ መሆናቸውን ገልጸው ጎልባ ከተባለው ስፍራ የተፈናቀሉ የአማራ ተወላጆች ቁጥር የበዛ መሆኑን ተናግረዋል።
ምንም ነገር የለም። ከኪሳችን ያገኘነውን ከዛ ውጭ አጣነውን። ያው እየለማን ከህዝብ ላይ ነው። በቀደም አስተዳደር ስብሰባ አካሄድ ነበረ። ያው ለምንን ያገኘው ነገር ከሆን የሚሰጠው ለምንን ያገኘው ነገር ምንም የለም ብሎ መልስ የሰጠን።
በዚህ ዙሪያ ከዞኑ ጸጥታና አስተዳደር እንዲሁም ከፖሊስ ጽህፈት ቤት መረጃ ለማግኘት ያደረግነው ጥረት አልተሳካም። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊም ሆኑ የወረዳው አስተዳዳሪ በጉዳዩ ዙሪያ በስልክ ምላሽ ለመስጠት ፈቃደኛ ባለመሆናቸው ያደረግነው ጥረት አልተሳካም። በሌላ ዜና ከሆሮ ጉድሩ ወለጋ አሙር ወረዳ ሀረር ጃርሶ በሚባል ስፍራ ባለፈው ጥር ወር መጨረሻ ላይ የአማራ ታጣቂዎች ብለው በጠሯቸው ታጣቂዎች ምክንያት ከመኖሪያ ቀያቸው መፈናቀላቸውንና በአሁኑ ሰዓትም በችግር ላይ መሆናቸውን ገልጸዋል። ከአሙሩ ሀረር ጃርሶ ተፈናቅለው ኦቡራና አገምሳ በተባሉ የወረዳው ከተሞች ውስጥ የሚገኙት ተፈናቃዮች ቁጥር ከ2000 እንደሚበልጥም ገልጸዋል።
ከኔም ዛር ፈረርጌባ ትጅራታን ክየሞ አማፍአን አምሩ ወይ ተገንተ ሀረር ጃርሶ ቲ
የመጣሁት ከሀረር ሲሆን አሁን በአሙሩ ወረዳ ሀረር ጃርሶ ቀበሌ ነዋሪ ነኝ። 5 ቤተሰብን አስተዳድራለሁ። የአማርኛ ተናጋሪ የሆኑ ሰዎች መጥተው ከወፍጮ ቤቴ ወደ ውጭ አስወጥተውኝ ወፍጮ ላይ ፍራሽ አስቀምጠው አቃጠሉት። ከቤት ውስጥ አውጥተው ሞተሬንም አቃጠሉብኝ። ምክንያቱን አላውቅም። ይህንን ያደረጉት ግን በጉርብትና አብረውን ይኖሩ ከነበሩ ሰዎች መካከል ነው። ለምን ይህን ማድረግ እንደፈለጉም አላወቅኩም። እዚያው ቀን እናቴ፣ እህቴና ነፍሰ ጡር የነበረች ሌላ ሴትም ቤት ውስጥ ተቃጥለው ሕይወታቸው አልፏል። ከዚህ በፊት በሌላ ቦታ የሚኖሩ አማርኛ ተናጋሪዎች ኦነግ ሸኔ ከሚባሉ ታጣቂዎች ጋር ሲጋጩ የነበረ ቢሆንም በአካባቢያችን ግን እንዲህ አይነት ችግር ተፈጥሮ አያውቅም። በሰላም ነው አብረን ስንኖር የነበረው። እንዲያውም አንድ የመቃብር መካን ላይ የሞቱብንን በጋራ ስንቀብር ነው የኖር ነው። አሁን ካረር ጃሶ የተፈናቀልነው ከ2000 እንበልጣለን በአባውራ ደግሞ ከ500 በላይ ነን ነው ያሉት። ከግለሰቡ ጋር ከተፈናቀሉ ሰዎች መካከል አንዲት ወይዘሮ ባሁኑ ጊዜ በኦቡራ ከተማ ውስጥ ከልጆቻቸው ጋር ከሰዎች እየለመኑ በሚያገኙት እርዳታ እየኖሩ እንደሚገኙ ተናግረዋል።
ማልበይደኑት ይገማገመን አድኳስንት በነመየቱ ልቡ መከኛን ባኔ
ታክስ ስትከፈትብን ነው ነፍሳችንን ለማትረፍ የወጣ ነው ህይወቱ ያለፈም አለ። አሁን እንግዲህ በልመና እየኖርን ነው። በእጁ ገንዘብ የነበረውም የለም ለምነን ነው የምንበላው ልብስም የለንም። ከብርድ የተነሳ ህይወቱ ያለፈ ህፃንም አለው። በእንዲህ አስከፊ ሁኔታ ውስጥ ነው ያለነው
ነው ያሉት። የአሙሩ ወረዳ ፖሊስ ምክትል ኃላፊ ኢንስፔክተር ወልተጂነ ሙምሳ መንግስት ሸኔ በማለት የሚጠራው ታጣቂዎቹ ደግሞ ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩ ታጣቂዎች በአሙሩ ውስጥ የሚኖሩ የተለያዩ ብሔር ተወላጆች ላይ ባለፉት ጥቂት አመታት ውስጥ ጥቃት ሲፈጸም ቆይቷል ብለዋል። በተለይ ከባለፉት 5 ወራት ወዲህ በጥቃቱ ሳቢያ ያማራና ኦሮሞ ተወላጆች መፈናቀላቸውን ገልጸው መንግስት ሁኔታውን ለማረጋጋትና ርቅ እንዲፈጠር እየሰራ ነው ብለዋል። ጥቃቱ የበቀል መልክም የነበረው በመሆኑ የታጠቁ ያማራ ተወላጆችን መልሰው የኦሮሞ ተወላጆች ላይ ተመሳሳይ ጥቃት ፈጽመዋል ሲሉ ተከታዩን ማብራሪያ ሰጥተዋል።
ሸኔ ከንደምጡ ሸኔ ሰባ አማራ ካና
ሸኔዎች የአማራ ተወላጆችን በመግደል ንብረታቸውን ሲዘርፉና ቤታቸውን ሲያቃጥሉ ነበር። እነሱ ደግሞ ቤተሰቦቻቸውን ካሸሹ በኋላ ለመበቀል በወሰዱት ርምጃ ተመልሰው የኦሮሞ ተወላጆችን ገለዋል፣ ዘርፈዋል፣ ቤትም አቃጥለዋል። አሁን ግን መንግስት ሽማግሌ በማውጣት እርቅ እንዲፈጸምና አካባቢው እንዲረጋጋ እየተደረገ ነው ብለዋል። የሆሮ ጉድሮ ወለጋ ዞን የብልጽግና ፓርቲ የፖለቲካ አደረጃጀት ኃላፊ ወይዘሮ ሙሉ ጉልቲ ከአሙሩ የገጠር ቀበሌዎች ተፈናቅለው የነበሩ ሰዎች በመንግስት ድጋፍ ወደ ቀያቸው እየተመለሱ ነው ቢሉም ከነዋሪዎች መካከል ድጋሚ ያነጋገርናቸው ግን አሁንም ምንም መፍትሄ እንዳልተሰጣቸው ተናግረዋል።
ደቡን ሀልኩን ወርም
መንግስት ወደ ቀያቸው ተመለሱና ታርቃችሁ ኑሩ ቢለንም ንብረታችን በመውደሙና አሁንም ጥቃት ሊፈጸምብን ይችላል በሚል ስጋት ወደ ስፍራው ለመመለስ ተቸግረናል ሲሉ ተናግረዋል። ከምስራቅ ወለጋ ስቡስሬ ወረዳና ከሆሮ ጉድሩ አሙሩ ወረዳ ውስጥ የተፈናቀሉ በስልክ ያነጋገርናቸው የተፈናቀሉና በችግር ውስጥ እንደሚገኙ የገለጹልን ሰዎች ስለመፍትሄውም የበኩላቸውን አስተያየት ሰጥተዋል።
መፍትሄ የሚገኘው መከላከያ ገብቶ ብሩሽን አድርጎ ያለውን ነገር የሚያስተካክልልን ከሆነ ንብረታችን የምናገኝ ከሆነ
ሞትማን ወቶ ወደቀ ይሳን ሰነ
ይሄን ማቆም የሚችለው መንግስት መጀመሪያ የሰባዊ ድጋፍ ቢያደርግልን ይሄን ድርጊት የሚፈጽሙብንንም በህግ ቁጥጥር ስር ቢያውልና ተጠያቂ ቢያደርጋቸው ነው የምለው ነው ያሉት። በዚህ ዙሪያ የጸጥታና አስተዳደርና ኮሙኒኬሽንስ ቢሮ እንዲሁም ከፖሊስ ኮሚሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ነገር ግን የፌደራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሲሳ በበኩላቸው ሸኔ በማለት መንግስት የሚጠራቸው ታጣቂዎች በኦሮሚያ ውስጥ የሚኖሩ የሌሎች የብሔር ተወላጆች ላይ ጥቃት በመፈጸም ግጭቱን የብሔር መልክ ማስያዝ ይፈልጋሉ ሲሉ ለቪኦኤ ጠቅለል ያለ ምላሽ ሰጥተዋል።
አንዳንዴ የብሔር ግጭት መልክ እንዲኖረው ወይም ደግሞ እነኚህ ገዳይ ቡድኖች በተለይ በኦሮሞ ስም የሚንቀሳቀሱት ወገኖች ሌላ ብሔር እያጠቃን ነው የማለት መልክ እንዲይዝ ለማድረግ ካልሆነ በስተቀር በመረጃ የተደገፈ ሌላ አማርኛ ተናጋሪ ታጣቂ ኃይሎች ገባች ከሌላ ክልል የሚባለው ድጋፍ ለማሰባሰብ የታሰበ ነው። ነገር ግን ምንድን ነው በተለያዩ አጋጣሚዎች በክልሉ የሚኖሩት የሌሎች ብሔሮች ጥቃት እንዲፈጸምባቸው ራሱ ሸኔ የሚባለው ቡድን ጥቃት ፈጽሞባቸው የብሔር መልክ እንዲይዝ የማድረግ ሙከራ አለ። በዚህ ልክ ደግሞ አጸፋዊ ምላሽ እንወስዳለን ብሎ የሚመጋገቡ አይነት ፕሮፓጋንዳና ሚዲያዎች አሉ። ይህንም በተለያዩ ጊዜያት መንግስትም ትኩረት ሰጥቶ መንገድ ለማስያዝ ሙከራ እየተደረገ ነው።
ሚኒስትር ዴታው አክለውም መንግስት በሸማቂ ቡድኑ ላይ የህግ የበላይነትን ለማስከበር እርምጃ ይወስዳል ሲሉ ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ቀጣዩ ዘገባችን ደግሞ በኢትዮጵያ ውስጥ የሚገኙ ተፈናቃዮችን ጉዳይ ይዳስሳል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ወይም UNHCR በሰሜን ኢትዮጵያ ጦርነት ምክንያት ቀያቸውን ጥለው ለተሰደዱ ከ1.6 ሚሊዮን በላይ ተፈናቃዮች መርጃ የሚውል የ205 ሚሊዮን ዶላር ድጋፍ እየተማጸነ ነው። ሊዛ ሽሌን ከጄኒፋ ያደረሰችንን ዘገባ ቆንጅት ታየ ታቀርባለች።
ከ16 ወራት በፊት በትግራይ ክልል የተቀሰቀሰው ግጭት ወደ አጎራባቾቹ የአማራና የአፋር ክልሎች ተስፋፍቷል። በዚህም የተነሳ መኖሪያ ቀያቸውን ጥለው የተሰደዱት ከ2 ሚሊዮን የሚበልጡ ሰዎች ሰብአዊ ቀውስ ውስጥ ወድቀዋል። የሚበዙት የዚህ ሰብአዊ ቀውስ ሰለባዎች የሀገር ውስጥ ተፈናቃዮች መሆናቸውንና ቁጥራቸው ወደ 60 ሺህ የሚጠጉቱ ደግሞ ወደ ሱዳን የተሰደዱ መሆናቸውን UNHCR ይናገራል። ሁሉም አጣዳፊ እርዳታ የሚያስፈልጋቸው መሆናቸውን የUNHCR ቃል አቀባይ ሻቢያ ማንቱ ተናግረዋል።
Civilians including refugees and internally displaced people have been displaced.
ጾታን መሰረት ያደረገ ጥቃት፣ የሰብአዊ መብት ረገጣ፣ የመጠለያና መሰረታዊ አገልግሎቶች እጦትና አጣዳፊ የምግብ ዋስትና ችግሮች እንዳሉ በስፋት ሪፖርቶች እየወጡ ባሉበት በዚህ ወቅት ሲቪሎች ለስደትና ለሀገር ውስጥ ተፈናቃይነት ተዳርገዋል። ኤርትራውያን ስደተኞች የተጠለሉባቸው በርካታ ካምፖችና የሰፈራ ጣቢያዎች ጥቃት ደርሶባቸዋል አሊያም ወድመዋል። በብዙ 10 ሺዎች የተቆጠሩ ተጨማሪ ሰዎች ለሀገር ውስጥ ተፈናቃይነት ተጋልጠዋል።
የኢትዮጵያ መንግስት በትግራይ በህወሓት ላይ ህግ የማስከበር ያለውን ወታደራዊ ዘመቻ ጥቅምት 25 2012 ዓመተ ምህረት መክፈቱ የሚታወስ ነው። የተባበሩት መንግስታት ድርጅት እንዳለው ከ6 ሚሊዮኑ የትግራይ ህዝብ ውስጥ 40% አጣዳፊ ረሃብ ላይ ሲሆን 400 ሺህ ሰዎች የከበደ የረሃብ ቸነፈር አፋፍ ላይ ናቸው። ለኢትዮጵያ መንግስት ድጋፍ እየሰጠች ያለችው ኤርትራ በዘገባዎች መሰረት ትግራይ ውስጥ በብዙ 10 ሺዎች የተቆጠሩ ኤርትራውያን ስደተኞች የተጠለሉባቸውን በርካታ ካምፖች አጥቅታለች። የመንግስታቱ ድርጅት የስደተኞች ኮሚሽን ቃል አቀባይዋ ሻቢያ ማንቱ መስሪያ ቤታቸው ባቀረበው ተማጽኖ የሚገኘው ገንዘብ ኢትዮጵያ ውስጥ በቀጠለው ሁከት ምክንያት ለተጎዱ ጥበቃና ሰብአዊ እርዳታ ለማቅረብ የሚውል መሆኑን አስረድተዋል።
At least 60,000 internally displaced households will be assisted with shelter and emergency rooms.
በሀገር ውስጥ ከቀያቸው የተፈናቀሉ ቢያንስ 60 ሺህ አባወራዎች የመጠለያና በአጣዳፊነት የሚያስፈልጉ ቁሳቁስ እርዳታ ይደረግላቸዋል። የተለዩ ችግሮች ያላቸውን ተረጂዎች ለመለየት እንዲሁም የጾታ ተኮር ጥቃቶች ሰለባዎችንም አገልግሎት ወደሚያገኙበት ቦታ ለመምራት አሁን ባሉት ከ60 የሚበልጡ ጣቢያዎች ላይ ተጨማሪ የጥበቃ ጣቢያዎችንም እናቋቁማለን። ወደ መኖሪያቸው ለመመለስ የሚፈልጉ 75,000 ተፈናቃይ ቤተሰቦች ወደ ቀያቸው ለመመለስ ድጋፍ እናደርግበታለን።
የዩኤንኤችሲአር ቃል አቀባይ ጨምረውም መስሪያ ቤታቸው ወደ ምስራቅ ሱዳን ለተሰደዱ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ጥበቃና እርዳታ እንደሚሰጥ ገልጸዋል። መጠለያዎችን መገንባት፣ የጤና ጥበቃና የትምህርት አገልግሎቶችን ማጠናከር ከሚያስፈልጉት አጣዳፊ የእርዳታ ስራዎች መካከል የሚጠቀሱ መሆናቸውንም ነው ቃል አቀባይዋ ያወሱት። ለከበደ ንጋጤና ጭንቀት ወይም አካላዊ ጉዳት ለተጋለጡት የማህበራዊና የአእምሮአዊ ጤና አገልግሎቶችን እናጠናክራለን ሲሉ አክለው ገልጸዋል። ጨምረውም ሲናገሩ ኢትዮጵያውያን ወደ አጎራባች ጅቡቲ፣ ኬንያ፣ ሶማሊያና ደቡብ ሱዳን በብዛት የሚሰደዱበት ሁኔታ ቢፈጠር መርጃ እንዲሆን በማሰብ 16 ሚሊዮን ዶላር ተመድቦ ተቀምጧል ብለዋል።
ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችንም የስደተኞችን ጉዳይ የሚዳስስ ሆኖ ከሰሞኑ ቀውስ ወደ ተባባሰባት ዩክሬን ይወስደናል። የሩሲያ ወረራ ከተጀመረ አንስቶ 1 ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች ተሰደዋል። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረውን ከፍተኛ የስደተኞች ቀውስ እንድታስተናግድ አድርጓታል። ዘጋቢያችን ሄነሪ ሪጅዌል ከፖላንድና ዩክሬን ድንበር ላይ ሆኖ ያደረሰንን ዘገባ ደረጀ ደስታ ያቀርባል።
በ
በዚህ ስፍራ ከዩክሬን ተፈናቅለው የወጡ ስፍር ቁጥር የሌላቸው ሰባይ ፍጥሯን እንደሰመመን ያለው የፒያኖ ሙዚቃ የሰላም መልእክት በማስተላለፍ ይቀበላቸዋል። ይህ ለአፍታም ቢሆን በሩሲያ ከደረሰባቸው ስቃይ እንዲዘናጉ ያደርጋቸዋል። ወረራው ከተጀመረ ጀምሮ 1 ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም ሀገር ትልቁ ቁጥር ነው። ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። ብዙዎቹ አዳዲስ ስደተኞች ከድንበሩ ወደ ማስተናገጃ ጣቢያቸው በአውቶቡስ ይወሰዳሉ። አንዳንዶቹ በፖላንድ የሚያርፉበት ቤተሰብ ወይም ወዳጅ ይኖራቸዋል። አብዛኞቹ ግን የሚሄዱበት የላቸውም። እዚህ ከድንበሩ አቅራቢያ ባለችው ሽመሽል እየተባለች በምትጠራው የፖላንድ ከተማ ባለው ትምህርት ቤት ውስጥ አልጋ ይሰጣቸውና በዚያ እንዲያርፉ ይደረጋል። እስካሁን ድረስ ድንበር አቋርጠው የሚመጡ እነዚህ ሁሉ ቁጥር ስፍር የሌላቸው ስደተኞችን ፖላንድ ማስተናገድ መቻሏ አስደናቂ ሆኗል። ይሁን እንጂ ግን በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባሉበት ሁኔታ ይህን እስከ መቼ ድረስ ትቀጥልበታለች የሚለውም አሳሳቢ የሆነ ነው። ለምሳሌ ከዩክሬን የተሰደዱት የቬኛ ከአራት ልጆቻቸው ጋር ገና መድረሳቸው ነው። ሁኔታውን እንዲህ ይገልጹታል።
My муж на Украине, его не выпускают.
My husband is in Ukraine. They didn't let him leave.
ባለቤቴ ያለው ዩክሬን ውስጥ ነው። እንዲወጣ አልፈቀዱለትም። የ18 ዓመት ልጅም እንዲሁ ለውትድርና መመዝገብ ነበረበት። ስለዚህ ተለያይተናል። በጎ ፈቃደኞች መጥተው ወዴት መሄድ እንዳለብን በመምራት ስራ ያለበትን ቦታ ሳዩን። እኛ መስራት እንጂ የማንም ጥገኛ መሆን አንፈልግም። ቢያንስ የሆነ ቦታ እንኳን አንድ ጥቅም መስጠት ይኖርብናል።
በመቶዎች የሚቆጠሩ ስደተኞችን ለማስተናገድ ሁሉ ነገሩን ለስደተኞች መጠለያነት አሳልፎ የሰጠው ትምህርት ቤት ርዕሰ መምህር ማልጎራዛታ ዚዮበር እንዲህ ይላሉ።
The worst moments are when, for example,
ከሁሉ የከፋው ነገር ሚኒባሱ በሌሊት መጥቶ የአራትና የአምስት ዓመት ህጻናትን ማሳፈር ሲኖርብን ነው። ይህ በጣም ልብ የሚነካና ማንም ሰው ሊያስተናግደው የሚችለው ስቃይ አይመስለኝም። እኛ ግን ልናደርገው ይገባናል። ምክንያቱም ጠንካሮች ሆነናል። ይህ ጥንካሬያችን እስከ መቼ እንደሚዘልቅ ግን አናውቅም። ለማንኛውም ይህ ብርታታችን አብሮን እስካለ ድረስ እናግዛለን።
እዚያ አጠገብ ያለ ሌላ የባህል ማዕከልም እንዲሁ ጊዜያዊ መጠለያ ሆኗል። በከተማይቱ ካሉ ነዋሪዎችና የንግድ ድርጅቶች ለስደተኞች በተበረከቱ የእርዳታ ቁሳቁሶች ተሞልተዋል። ስደተኞች ስለሚገኙበት ሁኔታ የአካባቢው የፖለቲካ ሰው ዛኑዝ ዛፖታኪ እንዲህ ይላሉ።
መጀመሪያ ላይ ስደተኞቹ ተደናግጠው ነበር። ስለደረሰባቸው፣ ስላመለጡትና እየተደረገ ስላለው ሁሉ ነገር ድምጻቸውን ከፍ አድርገው መናገር ወይንም መጮህ ይፈልጋሉ። የኋላ የኋላ ግን ዝግ እያሉ እየበረዱ ሲመጡ እውነታውን ተቀብለው መኖር ያለባቸው መሆኑ ይገባቸዋል።
በዩክሬንና ፖላንድ መካከል ያለው ታሪካዊ ትስስር በዚች የድንበር ከተማ ሽመሽል ውስጥ ስር የሰደደ ነው። በከተማይቱ ውስጥ ባለው የግሪክ ካቶሊክ ቤተክርስቲያን ለዩክሬናውያን ባለፈው እሁድ የጸሎት አገልግሎት ተካሂዷል። የጸሎት ስነ ስርዓቱ በመላው ፖላንድ በቀጥታ ተሰራጭቷል። ብዙዎቹ ዩክሬናውያን ስደተኞች በሳምንታት ውስጥ ወደ አገራቸው እንደሚመለሱ ተስፋ ያደርጋሉ። ይህ እንደ ተራራ የገዘፈው ጭጋግ በቅርቡ እንደሚለቅም ይስማቸዋል። ይሁን እንጂ ወደ ኋላ ጥለውት በመጡት አገራቸው የሚመለከቱት ውድመትና ሞትን ነው። ያ ተስፋቸውን ያጠፋ ይመስላል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ መሰናዷችንን ነው። አሁን የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሻጋገርበት ሰዓት ላይ ደርሰናል። ከዛ በፊት አንድ ማስታወቂያ ሰምተን እንመለስ።
የአፍሪካ ቅርጫት ኳስ ሊግ BAL ሁለተኛ ዓመት ግጥሚያዎች ተጀምረዋል። ከታሪካዊው የመጀመሪያ ዓመት በኋላ በመላ አፍሪካ በየሀገሮቻቸው ቻምፒዮን የሆኑ 12 ቡድኖች ለያዝነው 2022 የአውሮፓውያኑ ዘመን የBAL ሻምፒዮና መፋለም ጀምረዋል። ግጥሚያዎቹ ከየካቲት 26 እስከ ግንቦት 22 2014 ዓ.ም ይካሄዳሉ። የአፍሪካ ቅርጫት ኳስ ሻምፒዮናን በአሜሪካ ድምጽ ይከታተሉ። 54 ሀገሮች፣ 12 ቡድኖች፣ አንድ አህጉር፣ አንድ አሸናፊ። ግጥሚያው ተጀምሯል።
የሁለተኛው አጋማሽ የመጀመሪያ ቅንብራችን ሳምንታዊው ሐኪሞን ያማክሩ መሰናዳችን ነው። ሐኪሞን ያማክሩ ለምሽቱ ትኩረት ያደረገበት ጭብጥ ኮቪድ-19 ወረርሽኝ የመዛመት ፍጥነቱን መቀነስ እያሳየ ባለበት ዩናይትድ ስቴትስ ካሁን ቀደም ተፈጻሚ የነበሩ እገዳዎች እየተነሱ መሆናቸውን ውሳኔ ፋይዳውን ይመለከታል። በተጨማሪም አንድ የፕሮግራሙ ዘወትር ተከታታይ መሆናቸውን የገለጹ አድማጭ ከኒውዚላንድ ላደረሱን ጥያቄም የተሰጠ የባለሙያ ማብራሪያ ይዘናል። ለትንታኔው በፕሮግራሙ በተደጋጋሚ ቀርበው ሙያዊ ተሳትፎ ከሚያደርጉ ባለሙያዎች መካከል አንዱ የሆኑት የጽኑ ህሙማን ህክምና አዋቂው ዶክተር አሰፋ ጂጃውን መኮንን ተመልሰዋል። አሉላ ከበደን ያነጋገራቸው።
ዶክተር አሰፋ በድጋሚ ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ አሉላ።
ዛሬም አንድ ካድማጭ የደረሰን አንድ ደግሞ የዜና ዘገባን መሰረት ያደረገ ጥያቄ አለን። የኮቪድ-19 ተራዋጭ ዜና ጋንስ ክትባቱ እንደልብ ባለበት አካባቢ መልካም የሚሰኙ የሚያበረታቱ ተስፋ የሚሰጡ ሁኔታዎች ያሉ ይመስላል። ነገር ግን ዛሬም ጥያቄዎች አሉና በወረርሽኙ ክፉኛ ተጠቅታ የነበረችው የኒውዮርክ ከተማ ቤት ውስጥ የሚከናወኑ የንግድ ልውውጦች ምግብ ቤቶችን ጨምሮ ተገልጋዮች የጸረ ኮቪድ ክትባት መውሰዳቸውን የሚያሳዩ ማስረጃዎች እንዲያቀርቡ እንዲጠየቁና ማቅረብ ሲችሉ ብቻ እንዲስተናገዱ የሚል ጥብቅ ግዴታ ወይም ደንብ በመደንገግም ቀዳሚዋ ነበረች። አሁን ግን ያ ሊለወጥ ነው። እንደ ዜና ዘገባው የወረርሽኙን ስርጭት መጠን ወይም ፍጥነት የሚያሳዩ ተሃዞች ማሽቆልቆል ወይም መቀነስ አሁን በያዝነው መንገድ የሚቀጥል ከሆነ ነው ያሉት የከተማይቱ ከንቲባ ኤሪክ አዳምስ። ከነገ ሳምንት ሰኞ አንስቶ ግዴታው ይነሳል ነው ያሉት። ዶክተር አሰፋ ለመሆኑ ይህ እርምጃ ወረርሽኙን ጨርሶ የመጥፋት አዝማሚያ ሳያሳይ ረጅም ጊዜ የወሰደው ወረርሽኝ የፈጠረው መሰላቸት ነው? በንግድ እንቅስቃሴዎች ላይም የፈጠረው ጫና መኖሩ ይታወቃልና የፖለቲካ ግፊት ነው ወይስ ተጨባጭ ሳይንሳዊ መሰረት ይኖረው ይሆን? በዚህ ብንጀምር
ነው የኒውዮርክ ውሳኔ። አንደኛ ኒውዮርክ ውስጥ በጣም ከፍተኛ የክትባት መዳረስ አለ፣ አንድ እሱ ነው። ሁለተኛ እንደተባለው እንግዲህ የፖለቲካ ሰዎች የሚወስኑት ውሳኔ ኢኮኖሚንም ግንዛቤ ውስጥ ያስገባል። ነገር ግን ምንድነው አሁን ማየት ያለብን ይሄ ህመም ወረርሽኝ ከመሆን አብሮን የመኖር አይነት ጸባይ በሚያሳይበት ጊዜ፣ ቁጥሩ የህብረተሰብን የቀን ቀን ህይወት የማይረብሽ በሆነበት ጊዜ ይሄ ኢንደሚክ የምንለው አብሮ የሚኖር ወደ እሱ አይነት ነገር የመቀየር ስርጭት ሲያሳይ፣ አሁንም ያልተከተበ ሰው ካለ ኮቪድ ቢይዘው ለጠና ህመም መዳረጉ አይቀርም። የፖለቲካ ውሳኔዎች የሚወሰኑት ህብረተሰብን በሙሉ የሚያናጋ ነገር አይደለም አሁን ያለበት ደረጃ በሚል ነው። ይሄ ግን በእያንዳንዱ ሰው ህይወት ላይ መተርጎም ያለበት፣ ያልተከተበ ሰው አሁንም ዘና ብሎ ያለምንም ጥንቃቄ እንደ ልቡ መንቀሳቀስ አለበት ማለት አይደለም። ስለዚህ ይህን ከሁለት ከፍሎ ማየት ያስፈልጋል። እንዲያውም ይህን ውሳኔ አንዳንድ ሰዎች ያሉት ሰላም በሌለበት ሰላምን የማወጅ አይነት ሊሆን ይችላል፣ ትንሽ ከፍ ያለ በጣም ኦቨር ኮንፊደንስ የተሰማበት አይነት ሊሆን ይችላል ብለዋል። ግን ኒውዮርክ ደግሞ ይህን በሚመለከት አብረው ያደረጉት ነገር ምንድን ነው? በየቀኑ የዚህን ስርጭት መከታተልና የተወሰነ ቁጥሮች ሲያልፍ ደግሞ ወደኋላ መመለስ ሊያስፈልግ እንደሚችልም እዚሁ ውሳኔ ውስጥ አስገብተዋል ማለት ነው። ስለዚህ አሁንም ውሳኔዎች ሎካል ስለሚሆኑ ከየቦታ ቦታ ስለሚለያዩ ያልተከተበ ሰው ግን ለዚህ በሽታ ተጋላጭ ነው፣ ህይወቱ ሊያልፍ እንደሚችል ማወቅ አለበት እና መከተብ ያስፈልጋል። ግዴታ የመከተብን ማረጋገጫ ሳይ በመባል ምክንያት አይደለም ያ ውሳኔ መወሰን ያለበት።
ዶክተር አሰፋ ቀደም ብዬ እንደጠቆምኩት ከአድማጭ የደረሰን ጥያቄም አለ። የዘወትር አድማጫችሁ ነኝ ይላሉ። ከኦክላንድ ኒውዚላንድ ጥያቄያቸውን በኢሜይል አማካኝነት ማምሻውን የላኩልን አድማጫችን፣ ሁለቱንም የኮቪድ ክትባትና የማጠናከሪያውን ጭምር ወስጄ ለኮቪድ ግን ተጋላጭ ሆኛለሁ ይላሉ። ከዚህ ቀደም በተደጋጋሚ በሰራናቸው ፕሮግራሞች ክትባቱን መውሰድ ቢጋለጡም የብረታን ላይሆን እንደሚችል ተወያይተንበታል። አድማጫችንም በእርግጥ ስሜቱ ከተራ ጉንፋን የተለየ አይደለም። የኔ ጥያቄ ከዚህ በኋላስ በኮቪድ የመያዝ እድል ይኖረኛል ወይ? የተደረገ ጥናት ካለ ከክትባት በኋላ በመትዮሽ ስንተኛ ይሆናል በድጋሚ የመያዝ እድል ይላሉ። ባለሙያ አነጋግረህ መልሱን ብታሰማኝ የብዙዎች አድማጮች ጥያቄ ይመለሳል ብዬ አስባለሁ ይላሉ። ቀደም ብዬ አስተዋወቅኳቸው አበበ ታፈረ የተባሉት አድማጫችን ከኦክላንድ ኒውዚላንድ። እንግዲህ ደጋግመንም ብናነሳው ድጋሚ የመያዝ ክትባቶችን ማጠናቀው አሁን ቀደምም ከክትባቶች በኋላ ለወረርሽኙ ተጋልጠውም አሁንም የሚያዝ ድል ይኖራቸዋል ወይ?
አዎ፣ እንግዲህ ምንድነው የክትባቱ ስኬት የምንለው ኢንፌክሽን አለመያዝ አይደለም። የክትባቱ ስኬት ቢዘን የጸና ህመም አይደለም። ሆስፒታል አይወስደንም፣ ሳምባችን አይጎዳም፣ ለህይወት እልፈት አያበቃም ማለት ነው። ስለዚህ አንዱንም ሁለቱንም ማጠናከሪያውንም ወስዶ አሁንም ለኢንፌክሽን መጋለጥ ሊኖር ይችላል። ግን እንደተባለው ልክ እንደሳቸው እንደሆነላቸው ቀለል ያለ ሆኖ ያልፋል ማለት ነው። ወደፊትም አሁን የወደፊቱን እንግዲህ ምንድነው የዚህ የኮሮና ቫይረስ ኢሚዩኒቲ መከላከያ አሁንም የሚቆየው ምናልባት አነስ ያለ ጊዜ ሊሆን ይችላል። ወደፊት የመጋለጥ እድል ሊኖራቸው ይችላል። ለዚህ ነው አንዳንዴ አራተኛ ክትባት ሊያስፈልግ ይችላል የምንለው። ወደፊትም ምናልባት በየአመቱ ሊያስፈልግ ይችል ይሆናል። ነገር ግን አሁንም ተከትቦ የቆየ ሰው ብዙ ጊዜ ቀለል ያለ ህመም ነው የሚሆንለት። ሌላ ግን ከዚህ ጋር በደንብ ማስተዋል ያለብን ተከተብን ማለት ደግሞ ምናልባት መከላከያ ሰራን ላይሆን ይችላል። በተለይ አንዳንድ ሰዎች የማይታወቅ የኢሚዩኒቲ የመከላከያ ችግር ያለው ህመም ሊኖራቸው ይችላል። ለምሳሌ የደም ካንሰር ገና ያልታወቀ ሊኖር ይችላል። ኢሚዩኒቲ መስራት የማይችል ሰው ሊሆን ይችላል። እንደዛ አይነት ሰው ተከትቦ መከላከያ ላይሰራ ስለሚችል አሁን እንግዲህ ምንድነው ለነሱ ሁሉ አዳዲስ ደግሞ አንቲቦዲ የምንለው ሺልድ የመከላከያ የምንለው ቀድሞ የሚሰጣል። ለስድስት ወር፣ ለሰባት ወር፣ ለስምንት ወር ሊቆይ የሚችል መከላከያ መስራት ካልቻሉ ሊጋለጡ ቢችሉ ያን ቀድሞ የመስጠት ማለት ነው። አሜሪካን ሀገር ለምሳሌ በዚህ ኢንስቲትዩሽን በምንለው በነርሲንግ ሆሞች ለሚኖሩ አረጋውያን መሰጠት የተጀመረው ማለት ነው። እንደሱ አይነት ምን ያስፈልግ ይችላል።
ዶክተር አሰፋ በሚቀጥሉት ፕሮግራሞች መልሰን እናገኘታለን። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ አለና
አድማጮች ለምሽቱ የመጨረሻ ቅንብር አድርገን ያዝነው ስፖርት ነው። ሁለተኛው የአፍሪካ ቅርጫት ኳስ ሊግ በሴኔጋል ዳካር ተጀምሯል። በዚህ ውድድር ስካውን ስለተካሄዱ ጨዋታዎች ሊያጋራን ሀብታሙ ስዩም ተከታዩን አሰናድቷል።
የአፍሪካ ቅርጫት ኳስ ሊግ ሁለተኛ ምዕራፍ በሴኔጋል ዳካር ተጀምሯል። 12 ሀገራትን የወከሉ ቡድኖች የአሸናፊነቱን ክብር ለማግኘት ስፖርታዊ ፍልሚያዎች ያደርጋሉ። ቅዳሜ ዕለት በመክፈቻው ቀን የጊኒው ሴዶ ሌጋሲ አትሌቲክ የሴኔጋሉን የዳካር ዩኒቨርሲቲ ቡድንን 85-71 በሆነ ውጤት ድል አድርጓል። ትናንት በተደረጉ ጨዋታዎች የሩዋንዳው ኢነርጂ ቡድን የሞሮኮ ኤኤስ ዴሳሊን 91-87፣ የቱኒዚያው ዩኤስ ሙኒስትራኒ ደግሞ የሞዛምቢኩን ሲኤፍ ቤራን 77-71 ረትቷል። ሶስት ወራትን በሚፈጀው በዚህ የውድድር ምዕራፍ 38 ግጥሚያዎች ይደረጋሉ። ውድድሮቹ የሚደረጉት ደግሞ በሶስት የአፍሪካ ከተሞች ነው። ቡድኖቹ የሳራና የናይል ቡድኖች ተብለው ተከፍለዋል። እስከ አውሮፓውያኑ ታህሳስ 15 ቀን ድረስ ከጊኒ፣ ሞሮኮ፣ ሞዛምቢክ፣ ሩዋንዳ፣ ሴኔጋልና ቱኒዚያ የተውጣጡት ቡድኖች እርስ በርሳቸው ዳካር ሴኔጋል ላይ ይፎካከራሉ። እነዚህኞቹ የሳራን ቡድን የሚወክሉ ናቸው። ከአውሮፓውያኑ ሚያዝያ 9 በሚጀምረው የናይል ቡድን ፉክክር ደግሞ ግብጽ ካይሮ ላይ አንጎላ፣ ካሜሩን፣ ዲያር ኮንጎ፣ ራስዋ ግብጽ፣ ደቡብ አፍሪካና ደቡብ ሱዳንን የሚወክሉ ክለቦች ይፋለማሉ። ከሁለቱ አበይ ቡድኖች ባለድል የሚሆኑ አራት ቡድኖች ደግሞ በተራቸው ከአውሮፓውያኑ ግንቦት 21 እስከ 28 የጥሎ ማለፍና ፍጻሜ ጨዋታቸውን በሩዋንዳ ኪጋሊ ያደርጋሉ። የአፍሪካ ቅርጫት ኳስ ሊግ የአሜሪካ ብሔራዊ ቅርጫት ኳስ ማህበርና ዓለም አቀፍ ቅርጫት ኳስ ፌዴሬሽን የጋራ መርሃ ግብር ሲሆን ተቋማቱ የእግር ኳስ ተወዳጅነት ባየለበት ሀገር ውስጥ የቅርጫት ኳስ ተወዳጅ ቁልፍ ስፖርት እንዲሆን ለመስራት አቅደዋል። ከዚህ በተጨማሪ ይህ ስፖርት አውድማ አዳዲስ ወጣት ከዋክብት የሚፈልቁበት እንዲሆን ይፈለጋል። የአፍሪካ ቅርጫት ኳስ ሊግ ተወካይ እንደሚናገሩት በአሜሪካ ብሔራዊ ቅርጫት ኳስ ማህበር ውድድር ውስጥ ከሚሳተፉ ተጫዋቾች መካከል 50ው አፍሪካ ውስጥ የተወለዱ ናቸው። አሊያም ደግሞ ቢያንስ አንደኛው ወላጃቸው አፍሪካዊ ነው። የአፍሪካ የቅርጫት ኳስ ሊግ በየለቱ በአሜሪካ ድምጽ የእንግሊዘኛው ጣቢያ በቀጥታ ይተላለፋል። በአሜሪካ ድምጽ ገጾች ደግሞ ስለ ውድድሩ የሚናገሩ ትኩስ መረጃዎች ይሰራጫሉ።
በዚሁ ሌሎች የሀገር ውስጥና የውጭ ስፖርታዊ ወሬዎች የተካተቱበት ሳምንታዊ የስፖርት መሰናዷችን እናልፋለን። ኬኔዲ አባተ
ب በዓለም አትሌቲክስ የወርቅ ደረጃ ባለውና የካቲት 23 በስፔን ማድሪድ በተለያዩ ርቀቶች በተካሄደ የዓለም የቤት ውስጥ ቱር ውድድር ኢትዮጵያውያን አትሌቶች አሸንፈዋል። በወንዶች 3000 ሜትር አትሌት ሰለሞን ባረጋ ውድድሩን 7 ደቂቃ ከ34 ሰከንድ ከ03 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ አሸናፊ ሲሆን ለሜቻ ግርማ በ7:37:09 ሁለተኛ ወጥቷል። በሴቶች 1500 ሜትር ደግሞ አትሌት ጉዳፍ ጸጋይ በ3:57:38 የቦታውን ክብረ ወሰን ጭምር በማሻሻል አሸናፊ መሆን ይችላለች። በዚህ ውድድር ሂሩት መሸሻ 4:02 ከ22 በሆነ ሰዓት በመግባት ሁለተኛ፣ አትሌት ፍሬወይኒ ኃይሉ ደግሞ በ4:03:38 ሶስተኛ ደረጃን በመያዝ ውድድሩን አጠናቀዋል። በቱር ውድድሩ ባስመዘገቡት ድምር ውጤት አትሌት ለሜቻ ግርማ በ3000 ሜትር፣ አትሌት ጉዳፍ ጸጋይ ደግሞ በ1500 ሜትር በቤልግሬድ ለሚደረገው የዓለም የቤት ውስጥ ሻምፒዮና በቀጥታ ማለፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። በሌላ ዜና በደቡብ አፍሪካ ለቤሃ በተካሄደ የ50 ኪሎ ሜትር የጎዳና ላይ ውድድር በሴቶች ኢትዮጵያዊቷ አመለወርቅ ፍቃዱ አሸንፋለች። አትሌት አመለወርቅ ርቀቱን ያጠናቀቀችው በ3 ሰዓት ከ04 ደቂቃ ከ58 ሰከንድ ሲሆን ሁለተኛ ከወጣችው ኬንያዊት አትሌት ሼልሚት ሙሪየኪ በ4 ደቂቃ ያህል ቀድማ ነው የገባችው። በወንዶች ምድብ ደግሞ ደቡብ አፍሪካዊው ስቴፈን ሞኮካ በ2 ሰዓት ከ40 ደቂቃ ከ13 ሰከንድ የርቀቱን ክብረ ወሰን በመስበር አሸንፏል። ከሩሲያ ጋር የተያያዙ ስፖርታዊ መረጃዎችን ስንመለከት በቀዳሚነት የቤጂንግ ፓራሊምፒክ ውድድርን እናገኛለን። ከቤጂንግ 2022 ፓራሊምፒክ ውድድር የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን ወደ ሞስኮ ተመለሰ። ሩሲያ በዩክሬን ላይ ፈጽማለች በተባለው ወረራ ምክንያት ከስፖርቱ ዓለም የሚደርስባት ማዕቀብና የእገዳ እርምጃ ቀጥሏል። የሩሲያ ፓራሊምፒክ ኮሚቴ ቡድንም በመካሄድ ላይ ካለው የቤጂንግ 2022 የክረምት ፓራሊምፒክ ጨዋታዎች ታግዶ ወደ ሞስኮ ተመለሰ። ዓለም አቀፉ የፓራሊምፒክ ኮሚቴ IPC የሩሲያና የቤላሩስ አትሌቶች በቤጂንግ የፓራሊምፒክ ጨዋታዎች ላይ እንዳይወዳደሩ ካገደ ከቀናት በኋላ 71 አትሌቶችን የያዘው የሩሲያ ቡድን ወደ አገሩ መመለሱን የሩሲያ ዜና ወኪል ታስ ነው የዘገበው። የሩሲያና የቤላሩስ አትሌቶች በቤጂንግ 2022 በገለልተኝነት እንዲሳተፉ በዓለም አቀፉ የፓራሊምፒክ ኮሚቴ ተፈቅዶላቸው የነበረ ቢሆንም የተለያዩ ሀገራት ብሔራዊ ፓራሊምፒክ ኮሚቴዎች የታቀበ ዘመቻ ማድረጋቸው ድርጅቱ ከ17 ሰዓታት በኋላ የመጀመሪያ ውሳኔውን እንዲቀይር አስገድዶታል። እንደ ሩሲያው የዜና ወኪል ታስ ዘገባ ከሆነ ከውድድሩ የታገደው የሩሲያ ፓራሊምፒክ ኮሚቴ ቡድን አትሌቶች በዛንግጂያኮ ከሚገኘው የፓራሊምፒክ መንደር ሲነሱ የሩሲያ ብሔራዊ መዝሙርን እየዘመሩ ነበር። ዓለም አቀፉ የኦሎምፒክ ኮሚቴ IOC የሩሲያው ፕሬዝዳንት ቭላዲሚር ፑቲን ልዩ ወታደራዊ ዘመቻ ባሉት የዩክሬን ወረራ ምክንያት የሩሲያና የቤላሩስ አትሌቶች በተላለቁ ውድድሮች ላይ እንዳይሳተፉ ዓለም አቀፍ ፌዴሬሽኖች እርምጃ እንዲወስዱ ከመከረ በኋላ በርካታ እርምጃዎች መወሰዳቸው ይታወቃል። FIFA፣ የዓለም አትሌቲክስ፣ የዓለም ቦክስ ፌዴሬሽንና የዓለም ጎልፍ ፌዴሬሽን በሩሲያና ቤላሩስ ላይ እገዳ ከጣሉ ተቋማት መካከል ጥቂቶቹ ናቸው። ዓለም አቀፉ የጁዶ ፌዴሬሽን ፕሬዝዳንት ፑቲንንና የጁዶ ስልጠና አጋራቸውን አርካዲ ሮተንበርግን በተቋሙ ካላቸው ሁሉ ማላፊነት በቋሚነት አገደ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና ኦሊጋርክ አርካዲ ሮተንበርግ ከዓለም አቀፉ የጁዶ ፌዴሬሽን IJF ኃላፊነታቸው እንዲነሱ መደረጋቸውን ተቋሙ በትናንትናው ዕለት አስታውቋል። IJF ሩሲያ የፈጸመችውን ያልተጠበቀ ጥቃት ተከትሎ ባለፈው ሳምንት ፑቲንን ከተቋሙ የክብር ፕሬዝዳንትነት በጊዜያዊነት ማገዱ የሚታወስ ነው። አሁን ታዲያ እገዳውን በቋሚነት በማጽናት ተጨማሪ እርምጃ ወስዷል። የIJF ስራ አስፈጻሚ ኮሚቴ አባልና እንደ ጎርጎሮሳውያኑ ከ2013 ጀምሮ የተቋሙ ልማት ስራ አስኪያጅ የነበሩት ሮተንበርግም ከኃላፊነታቸው ተነስተዋል። አብዝተው የሚወዱት የጁዶ ስፖርት የክብር ፕሬዝዳንትና አምባሳደር ሆነው የተሾሙት በጎርጎሮሳውያኑ በ2008 ነበር። ፕሬዝዳንቱ በተቋሙ በነበራቸው የኃላፊነት ዘመን በ2014 በቼሊያቢኒስክ እና በ2017 ደግሞ በቡዳፔስት በተካሄዱት ሁለት የIJF የዓለም ሻምፒዮናዎች ላይ እንዲሁም በ2012 የለንደን ኦሎምፒክ በነበረው የጁዶ ውድድር ላይ ታድመዋል። ሩሲያዊው የጂምናስቲክ ስፖርተኛ ኩሊያክ ከዩክሬን ጦርነት ጋር በተገናኘ ምልክት ማሳየቱን ተከትሎ የቅጣት እርምጃ ይጠብቀዋል ተባለ። ሩሲያዊው የጂምናስቲክ ተጫዋች ኢቫን ኩሊያክ በዶሃው የዓለም አቀፉ የጂምናስቲክ ፌዴሬሽን የዓለም ዋንጫ ላይ ሩሲያ በዩክሬን ላይ የፈጸመች ነው የተባለውን ወረራ የሚደግፍ የሚመስል ምልክት ያለበት ልብስ መልበሱን ተከትሎ የዲሲፕሊን እርምጃ እንደሚወሰድበት ተገልጿል። ኩሊያክ ከትናንት በስቲያ ቀዳሜ ዕለት በወንዶች ዝግጅት መድረክ ላይ ዜድ የሚል ፊደል ልብሱ ላይ አሳይቷል። በዩክሬን እየተካሄደ ባለው ጦርነት ደግሞ በሩሲያ ወታደራዊ ተሽከርካሪዎችና መድፎች ላይም ዜድ ፊደል ትገኛለች። የሩሲያ መከላከያ ሚኒስትር ዜድ ፊደል የድል ምልክት እንደሆነች መናገራቸውን ዘገባዎች አመልክተዋል። ሩሲያዊው ጂምናስት ኩሊያክ የዜድ ፊደል የታተመበት መለያውን እንደለበሰ ውድድሩን ካሸነፈው ከዩክሬናዊው አትሌት ኢሊያ ኮፍቱን ጋር በመድረኩ ላይ ቆሞ ታይቶም ነበር። በዚህም ዓለም አቀፉ የጂምናስቲክ ፌዴሬሽን በሩሲያዊው የጂምናስቲክ ስፖርተኛ ኢቫን ኩሊያክ ላይ የጂምናስቲክ ስነ ምግባር ፋውንዴሽን የዲሲፕሊን ክስ እንዲመሰርት ጥያቄ
አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። ከአቀናባሪ ኤልያስ አስማረ እንዲሁም ዋና አዘጋጅ ዮን ግርማ ጋር ሳስተናግዳችሁ አመሽቶት ስምንሽ ቆየ ነበርኩ። ሳብራችሁን ስለነበራችሁና መሰግናለን። ሰላም ደና